ሰላም ጤና ስጥልኝ አድማጮቻችን የእሁድ ምሽት ሚያዝያ 7 2014 ዓ.ም ተምረት የጋቢና ቪ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ካንሳት ጀምሮ ቀጣዩን ግማሽ ሰዓት ኤደን ገረመው መሰናዶን እየመራው ኬሊያስ አስማረ ጋር አብራችሁ ዘልቃለሁ። ዛሬም እንደተለመደው በሳምንት ውስጥ ከተሰሙ ጥንቅሮቻችን ማከል ቢደገሙ ያላችሁን መራርጠን ዘንላችኋል። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በዚህ ሳምንት ከጋበዝናቸው ወጣቶች መካከል ለምሽቱ ቀዳሚ ያደረግነው አብያለም ነው። ወጣት አብያለም የዛሬ 4 አመት ገደማ ሙሉ ኢኮሎጂ የተሰኘ ማረፊያ ቤት ስራ እንደጀመረ አድርጓል። በዋናነት የማህበረሰብ አኗኗርን ማዕከል ያደረገ የቱሪዝም ዘርፍ ላይ ትኩረቱን ያደረገው አብይ እንግዶች ትክክለኛውን የኢትዮጵያ አርሶ አደር ህይወት እንዲያውቁና ራሳቸውን በእርሻና በሌሎች ነገሮች ላይ ተሳትፈው እንዲመለሱ ያደርጋል። ከዚህ በተጨማሪም የአካባቢው አርሶ አደሮች ህይወት እንዲቀየር ለማ ገጽ እየሰራ ሲሆን እስካሁን ድረስ ገበሬዎች የሶላር ፓወር እንዲያገኙ ወፍጮ ቤቶችና የውሃ ፓምፖች እንዲኖራቸው እንዲሁም ሌሎች መሰረተ ልማቶች እንዲሟሉላቸው ማድረግ ችሏል። አቢ አለምና የአካባቢው አርሶ አደር የሆኑትን አባ ጌታነህ ጋሹን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። ኢኮሎጂ በአማራ ከደንበጫ ወረዳ በ35 ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣመ ጊዮርጊስ ሰኝ አካባቢ የዛሬ 4 አመት ነው ስራውን የጀመረው። የሙሉ ኢኮሎጂ አላሚና ወጣኝ እንዲሁም መስራች አብያለም በዚህ ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማረፊያ ቤት ሲሰራ እንዴት ውጤት ሊኖር ይችላል ተብዬ ነበር ይላል።
እንዳጋጣሚ ይሄን ፕሮጀክት እኔ ተመርኩበት አካባቢ ሲሰራ ምንም ቻሌንጅ መጣቅም ነበር የታወቀው አልነበረም። ስለዚህ ቻሌንጅ የነበረው ምንድነው? ፈረንጆች ወይ እንግሊዞች እዚህ ቦታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ እንዴት እዚህ ቦታ ፓርክ የለ፣ ሃይክ የለ፣ ወይም ታሪካዊ ቦታ አይደለ እንዴት እንግዳ ሊመጣ ይችላል ብሎ ትንሽ ቻሌንጅ ነበረውና ያ ነገር ብዙ አድክሞኛል ማለት ለመናገር ብዙ እንዳልራመድ አድርጎኛል። ግን አሁን መንግስት የሚደግፈን ከሆነ ይሄ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታች ያለው ማህበረሰብ ይቀይራል፣ አካባቢ ይለማል፣ ምርት ይበዛል ማለት ነው።
ሙሉ ኢኮሎጂ ተፈጥሮን አካባቢ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሀሳቡ ጠንሳሽ አብያለም ስለ አጀማመሩ እንዲህ ያስረዳል።
የተወለድኩት እንደ ማንኛውም የአርሶ አደር ልጅ ቤተሮች ነው የተወለድኩት። ደብረ ማርቆስ ወደ 80 ኪሎ ሜትር ይገባል። ምዕራብ ጎጃም በጋዳሞት ወረዳ ነው የተወለድኩትኝ። ጣመ ጊዮርጊስ የሚባል ቤተክርስቲያን አለ እዛ አካባቢ። በ8 ዓመቴ ወደ አዲስ አበባ ወንድሞቼ አመጡኝ የተሻለ ትምህርት እንድማር እና ከ14 ዓመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮምፒተር ሳይንስ መቀሌ ዩኒቨርሲቲ ጨረስኩኝ። ዝንባሌ የገጠሩን መልክዓ ምድር እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ የማሳልፈው ኢትዮጵያን በመጎብኘት ነበር እና ከዚያ በኋላ ኢንትረስት እያየሁ ስመጣ ወደ ቱሪዝም ገባሁ። ቱሪዝም አጠን ነው ማለት ነው። ሀሳቡ የረጅም ጊዜ ህልሜ ነው። ምክንያቱም ከ14 ዓመት በኋላ ነው ወደ ገጠር ጁናዊት የተመለስኩት እና ስመለስ ድሮ ልጅኝ የማውቀው ተራራ ተሸርሽሮ ጫካው ሜዳው ሁሉ ነገር እንደጠበቅኩት አእምሮ ላይ እንደ ልጅኝ ስወጣ እንደጠበቅኩት አላገኘውም እና ያን አካባቢ እንዴት አድርጌ ነው ወደ ነበረበት የምመልሰው ብዬ መጨነቅና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች አገኝ የማወራው ስለ ህልሜ ነው። ቦታዎችን ሲጎብኝ እንዴት አድርጌ ነው ያንን ሀሳቢን ወስጄ ከህብረተሰቡ ጋር ታምሬ እንፈጥር ብዬ አስብና ይጨነቅ ነበረ።
ይህ ጭንቀቱ ግን ምን አልቀረም። የአሁኗ የትዳር አጋሩም ተመሳሳይ ህልም መጋራቷ ወስነው ወደ ገጠር እንዲገቡ አደረጋቸው። ዋና አላማው አካባቢ ጥበቃ የሆነው ሙሉ ኢኮሎጂ ከ60 አባወራዎች ጋር በመቀናጀት መመስረቱን ይገልጻል።
ኢትዮጵያ ስናስብ 80% ገበሬ ነው፣ ካም የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩን ማህበረሰብ አላካተተም ብዬ ስላመንኩኝ ይህንን ነገር በተግባርና በቃላይ ማሳየት ፈለኩኝ። ስለዚህ እና አካባቢ ደግሞ ባል በተፈጥሮ በላይ ህዝብ አለ ባህል አለ ነው እይታውም ደግሞ እንዲረዝም ደግሞ አካባቢ ያሉ ቱሪዝም መሆን የሚችል ነገሮችን ማጎልበት ወይም መፍጠር የሚለው ላይ ተቆርቁ ማለት ነው። ስለዚህ በመጀመሪያ ደረጃ የኛሎች ትክክለኛ ኢኮሎጂካል ነው። ያ ማለት ምንድነው? ሙሉ በሙሉ አለ ሲሚንቶ አለ ቆርቆሮ አለ ሚስማር የተሰራ ሎጅ ነው። ተፈጥሮን በተፈጥሮ ሰራን ማለት ነው። ይህን የተጠቀምንበት ቀለም ራሱ ተፈጥሮ አፈሮች ተጠቀም ነው። ሽንትቤታችን ኮምፖስት ነው። ወደ 8000 ጂሶ ተክለናል። ከዛ ላይ የሽንት የተጠቀምንበትን አንድ አመት ካቆየ በኋላ ወደ ማዳበሪያነት ነው የምንጠቀምና ትልቅ የእውቀት ማዕከል ጭምር ነው ለገበሬውም እና እንግዳው በመምጣቱ ምንም አይነት አካባቢ ላይ ተጽዕኖ የሚያደርሰው አይኖርም ማለት ነው።
በሙሉ ኤኮሎጂ የሚያርፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ህይወቱ ምን እንደሚመስል ተረድተው ይሄዳሉም ይላል።
እንግዳው መጀመሪያ መጣል መንገዱ ወጭን ስለሆነ እንዲያርስና ምናረቀት የሚሰጥለው ቀን ጠዋት ላይ ስለ ፕሮጀክቱ ስለ አካባቢው ስለ ሁሉ ነገር ገለጻ አደርጋለሁ። ከሰዓት በኋላ ተፈጥሮ ቦታዎችን ይጎበኛሉ። ምሽት ላይ ገበሬው ያለውን ጠላውን ያለውን አሪቹን ድግን ይመጣል። የማታ የሳዳር ጨዋታ አለ ከገበሬው ጋር ፍቀራ ቀረርተው ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀ የሆነ እንግዳችን እንግዶችን ከገበሬው ጋር ይጫወታሉ። በሚቀጥለው ግን ገበሬው ቤት ይሄዳሉ ማለት ነው። ጎበኞች ከተዋወቁ በኋላ ገበሬው ቤት ሲሄዱ ግን እርሻ ካለ እርሻ ያርሳሉ፣ አጨዳ ካለ ያጭዳሉ፣ በራይ ካለ ያበራያሉ። ይህንን የገበሬዎች ስራ መስጠትን ጀምሮ ይሰራሉ ማለት ነው። እና በወር አንድ ጊዜ ደግሞ የሚካሄድ ማህበር አለን። 120 ሰው ነው የሚጠጣው፣ 3 ሰው ነው የሚያወጣው።
አቤ በአካባቢው ካሉ 60 አባወራዎች ጋር ባለፉት 4 አመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል።
በመጀመሪያ ወፍጮ መንደር ውስጥ 3 ወፍጮ ነበረ። በጣም ዋጋ ውድ ነበር። ወፍጮ ማለት በጣም ለአሳደሩ ወሳኝ ነገር ነው እና እናቶች ሁሉ ጊዜ ወፍጮ ቤት መግዛቸው የሚያጠፉት እና ገንዘባቸውም ጉልበታቸውም ወረፋው መኖር እና አሁን 2 የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው። በናፍጣ የሚሰራ ሙሉ በሙሉ በገበር የሚተዳደር እና ሂሳቡም ዝቅተኛ የሆነ ዝን እስከ 20 ኪሎ ሜትር ድረስ መጥተው የሚያስፈጩ ገበሬዎች አሉ ማለት ነው። አንደኛ። ሁለተኛ ወደ 6 የውሃ ፓምፕ ጠይቆ አርክቶች አለም አሉ። ሌላው ምንድነው የአመጋገብ ስርዓቱ። አሁን ብዙ ጊዜ ድንች አለ ሽሮ ምንድ ነው የሚባል አይነበረ ወይም 2 ሰዎች የሆኑ ናቸው እንቁላሉን ሽጠው ለውስጥ ነበር የሚያወጡ። አሁን ግን ብዙ ዶሮዎች አርብሰው ልጆቻቸውንም እንዲመግቡ የተረፈውን ደግሞ ሌሎችም ግባት እንዲሰጡ እያደረግን ነው። የጓሮ አትክልት አሁን በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራዝ ይጠቀሙ ነበረ፣ አሁን በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው የተሰራ ትምህርት ቤት አለ፣ የቋንቋ ማዕከልም ጭምር እሱን ሰርተዋል። እንዲሁም ደግሞ 5 ሄክታር የነበረውን 10 ሄክታር አድርገው ወደ ሚሊዮን ጫካ እንዲሆን አድርገው ከንግድነት አድርገዋል። የአስተሳሰብ ለውጥ አመጥተዋል። በጣም በፍቅር እንግዳ ይቀበላሉ፣ እርስ በርስ ይግባባሉ።
አርሶ አደር ጌታነህ ጋሹ በገበሬ ማህበር ውስጥ ኮሚቴ ናቸው። ሙሉ ኤኮሎጂ ከገበሬው ጋር በመሆን ስላስመዘገባቸውና ስለሰሯቸው ስራዎች እንዲህ ይገልጻሉ።
አሁን ጭራሽ የጎመን አትክልትና የውሃ ዳምቡ በጣም ጠቅመናል። ወፍጮዎች ጠቅመውናል። ፎራኖች የውሃ ፓምፖች ጠግበውናል። የጠጉር ማሽን ምን በአይነት ያላየነውን አይተን በጣም በደስታ ነው ያለ። ትምህርት ቤቱ በደንብ ተሰርቷል። ሽንት ቤቱ ተጀምሯል፣ እየተዘጋጀ ነው። የጤና ጣቢያ ደግሞ ልንሰራ አሁን አቅደን ቦታ መሀንዲስ መጥቶ አጥቦ ተጓል። እንግዲህ በአይነት የቋንቋ ትምህርት ይማራሉ፣ በኋላ ህጻናት ብለው ይማራሉ። ያው ጀርመን ደግሞ መምህር ይመድብልናል ብለን እናስባለን። የድሮ ቀርቶ መችን ድሮ ጫካ ነበረ፣ በጣም መንምኖ ጠፍቶ ነበረ። አሁን ግን እንደገና አሮራ ሆኖ ዱሩ ስታውት ማዛው የማዛው ሽታ ይበቃል እንኳን ሌላ ነገር
ሁሉ ኤኮሎጂ የሚያቀርባቸው ምግቦችም ከጫካው የተወሰዱና በአብዛኛው በመድኃኒትነት የሚያገለግሉ እንደሆኑም አብይ ይናገራል። በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ተከታዩ ዘገባ ደግሞ ከመገናኛ ብዙሃን ጋር ይያዛል። በኢትዮጵያ ሚዲያ ውስጥ የሚስተዋሉ የይዘትና መሰል ችግሮችን መፍታት እንዲቻል በአመራር ላይ ትኩረት ማድረግ እንደሚገባ የዘርፉ ባለሙያዎች ይገልጻሉ። ሚዲያዎች በባለሙያ አለመመራታቸውና የፖለቲካ ጣልቃ ገብነት ዘርፉ ውጤታማ እንዳይሆን በማድረግ ላይ መሆናቸውን በጋዜጠኛ መሰለ ገብረህይወት የተጻፈው የሚዲያ አመራር የተሰኘው መጽሐፍ በተመረቀበት ወቅት አስተያየታቸውን የሰጡ ባለሙያዎች ተናግረዋል። ከአሜሪካ ድምጽ ጋር ቆይታ ያደረጉት ጻፉ ደራሲና የዘርፉ ባለሙያዎች ችግሩን ለመቅረፍ ያስችላሉ ያሏቸውን ሐሳቦችም አንስተዋል። ኬኔዲ አባተ ቀጥላ ቀርቧል።
በኢትዮጵያ የሚዲያ ዘርፍ ተግዳሮቶችና መፍትሄዎቻቸው ላይ ትኩረቱን በማድረግ በጋዜጠኛ መሰለ ገብረህይወት የተጻፈው የሚዲያ አመራር የተባለ መጽሐፍ ምረቃ ላይ አግኝተን ያነጋገርናቸው ደራሲ ጌታቸው በለጠ የኢትዮጵያ ሚዲያዎች ዋንኛ ፈተና ባሉት ጉዳይ ዙሪያ ለአሜሪካ ድምጽ ሐሳባቸውን አጋርተዋል።
ለኢትዮጵያ ሚዲያ ማደግ ያለ መስፋፋት ማለት በተወሰነ ደረጃ የመቆም ትልቁ ምክንያቱ በዚህ መጽሐፍ ላይ እንደተጠቀሰው የሚዲያ አመራር ነው። ለምን ያ ምክንያት ሆነ? የኢትዮጵያን ግዙፎቹ ሚዲያ በመንግስት ቁጥጥር ስር ናቸው። አንዳንዴ የህዝብ ሚዲያ ይባላሉ እንጂ የፖለቲከኞች ናቸው የሚዘውሩት። የመጣው ስርዓት ፈቃዱን ያስፈጽምበታል፣ ርዕዮተ ዓለሙን ያካሂድበታል። ስለዚህ የኢትዮጵያ ሚዲያ እድገታቸው የሚጠበቀውን ያህል አይደለም።
በርሳቸው ሐሳብ የሚስማሙት የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዝዳንትና የአሃዱ ሬዲዮና ቴሌቪዥን ስራ አስኪያጅ የሆኑት ጋዜጠኛና ደራሲ ጥበቡ በለጠም አስተያየታቸውን ሰጥተዋል።
ጋዜጠኞች የሚዲያ ሲኦል ነበረች ኢትዮጵያ ለረጅም ዓመታት እና እዛ ውስጥ እንግዲህ አንዱ አመራሮችም እንዳይኖሩ አድርጓቸዋል። ወደ ሌላ አማራጭ እንዲያው አድርጓቸዋል። የፕሬሱ መታፈን መዘጋት እንደገና መጨቆን። ስለዚህ ያንን ክፍተት ሁሉ ማጥራት የምንችልበት አሁን የውስጥ ችግር ነው መስፈለ የጻፈው። የውጭ ችግር ደግሞ አለ፣ የመንግስት ጫና እና እሱንም ደግሞ ወደፊት ካቃና ነው እነዚህ ሁለቱ ተባብረው የኢትዮጵያ ሚዲያ ላይ ያሳደጉት ይችላሉ።
የሚዲያ ምራር መጽሐፍ ድራሲ ጋዜጠኛ መሰለ ገብረህይወት በመጽሐፉ ምዕራፍ 13 በኢትዮጵያ የሚዲያ ችግሮች ማጠንጠኛ የሆኑ ጉዳዮችን ሲዘረዝር በሽታው ፖለቲካ ነው ሲል ይጀምራል። እንዴት ለሚለው ጥያቄ ድራሲው ምላሽ አለው።
ያው ከይዘት ውጪ የሆኑ ሶሻችን ይመጡት በትሎይም በሰላው በሁሉ ሚዲያ የሚመጡት ማለት ትልልቅ ሚዲያው። ስለዚህ ያንን በረብ አግባቡ ስለማይመሩት እነሱ ደግሞ የስልጣን ምንጫቸው ፖለቲካው ስለሆነ ያን ፖለቲካውን ጤንነትና መንግስትን ደግሞ ያስደስታል ብለው የሚያስቡት ነገር ነው የሚያስተላልፉት። ስለዚህ ያገኙት ጭባጭ ሁኔታ ባለማሳየታቸው ምክንያት ሚዲያው በአግባቡ ሚናውን እንዲወጣ እያደረጉት አይደለም። አንዱ በሽታ የሆነው የፖለቲካውን ያልኩት ይሄ ነው።
ከ80 አመታት በላይ በዘለቀው የኢትዮጵያ የሚዲያ ታሪክ ሚዲያዎቹ የእድሜያቸውን ያክል ካለመብሰላቸውም ባለፈ በህዝብ ዘንድ ተአማኒነትን ማትረፍም አልቻሉም የሚለው ጋዜጠኛ መሰለ ከፖለቲካው ጋር ተያያዥነት ያላቸው የይዘት ችግሮችንም ያብራራል።
በዋነኝነት እዛ ላይ ያነሳቸው ችግሮች በትልልቅ ሚዲያዎች በመንግስት ያሉ ሚዲያዎች ናቸው። በአብዛኛው ማለት ይቻላል በኢትዮጵያ ባሉ ሚዲያዎች በአመራርነት የሚቀመጡ ሰዎች ከሙያ ውጪ ናቸው። ከሙያ ውጪ ሆነው ወይ በሹመት ወይም ደግሞ በግል ሚዲያ በገንዘባቸው ገንዘብ ስላላቸው ወይም ገንዘብ ካላቸው ቅርብ የሆኑ ሰዎች ነው የሚመሩትና በዚህ ምክንያት የሚዲያ ወርኪንግ አትሞስፌር ደካማ ነው። ጋዜጠኞች በተቋማቸው ደስተኞች አይደሉም፣ ይማራሉ። በአግባቡ ጋዜጠኞችን በአግባቡ የሚመራቸው ሰው የለም። ኤዲቶሪያሉን በአግባቡ ይዘቱን በአግባቡ የሚመራ ሰው የለም። ስለዚህ ይሄ ችግር በኢትዮጵያ ያሉት ሚዲያዎች ተጽዕኖ ፈጣሪ መሆን እየቻሉ አይደለም። ሳቢ ሚዲያ፣ ሳቢ ይዘት ያለው ሳቢ ሐሳብ ያለው ሚዲያ እየተፈጠረ ያለ አይደለም። ተመሳሳይ ናቸው ሐሳቦቻቸው። ትልልቅ ሜንስትሪም የሚባሉት ጣቢያዎች ሁሉንም ያማከለ የህብረተሰቡን ችግር የሚነቅስ ብልሹ አሰራሮችን ሙስናን የሚያጋልጡ የማይሆኑት በፖለቲካ ሹመኛዎች የሚመጡ ሰዎች ስለሚመሩት ነው ብዬ በግልጽ አስቀምጫለሁ። ምክንያቱም እነሱ ፍላጎታቸው የፖለቲካውን ጠኝ እየፈጠበት ነው። ተገቢውን የሆነ የሚዲያ ሚናቸውን እየተወጡ አይደለም።
ይዘት ንጉስ ነው የሚለው ጋዜጠኛ መሰለ የይዘትን ጉዳይ ከገበያ ጋር በማስተሳሰር ይገልጻል።
ይዘትና ማርኬቲንግ አብረው ተነጣጥለው የሚሄዱ አይደሉም። የማርኬቲንግ ዋናው ፕሮዳክት ወይም ምርት ይዘት ነው እና አብረው የሚሄዱ ያን ሳንት ገጽታዎች ናቸው በሚል አስቀምጫለሁ። ምን ማለት ነው? በአንድ ሚዲያ ተጽኖ ፈጣሪ ይዘት ካለው ሳቢ ከሆነ ሁሉንም የህብረተሰብ የሚያማክል የህብረተሰቡን ችግር የሚያነሳ ትልቅ አገራዊ ጉዳዮች የሚያነሳ ይዘት ካለ ማርኬቲንጉ ይመጣል። ማርኬቲንግ ያለ ይዘት ምንም አይሰራም። ምክንያቱም የሚያመር ሂዶ የሚያቀርበው ዋጋ የሚያቀርበው ምርት ይዘት ነው።
ደራሲው በመጽሐፉ የተለያዩ የመፍትሄ ርምጃዎችን ያመለከተ ሲሆን አስተያየታቸውን የሰጡን ሌሎች ደራሲያንም መፍትሄ የሚሉትን ሐሳብ ይገልጻሉ።
ሚዲያ ስንል ለመናገር አሁን በመንግስት ቁጥጥር ስር ያሉት መንግስታዊ ሚዲያዎችን ማለቴ ነው። መንግስታዊ ሚዲያ ደግሞ ባለቤቱ መንግስት ከሆነ እስቲ ከጁ ያውጣ፣ ለቀቅ ያድርግ። የህዝብ እንዲሆን ከፈለገ የሚዲያ አመራር ላይ ያሉትም ከመንግስታዊ ኃላፊነታቸውና ከፖለቲካ ተልእኳቸው እነሱ ፈቅ ይበሉና የህዝብ ሚዲያ ለህዝብ ባለሙያዎች ካልተሰጠ በስተቀር ይሄንን በውድድር የተሞላ ዓለም ተቋቁመው 80 አመት 90 አመት ከዚህ በኋላ ይቆያሉ ለሚለው ነገር በግሌ ያሰጋኛል። እንደባለሙያ
ይሄንን ችግር ለመፍታት አጠቃላይ መንግስት ቀስ እያለ ከሚዲያው ውስጥ እጁን እያወጣ ሚዲያዎች ደግሞ ራሳቸው በነጻነት በባለሙያዎች እንዲሰሩ ቢደረግ ነጻነት ቢሰጣቸው።
በ13 ምዕራፎች የተከፈለው የሚዲያ አመራር የተሰኘው መጽሐፍ በትናንትናው ዕለት በርካታ ታዳሚያን በተገኙበት ነው የተመረቀው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ካፒና ቬይ ይቀጥላል። ተከታዩ መሰናዶ ደግሞ በሳምንቱ ምርጥ ወጣት ያደረግናትን እንግዳ የምናስተዋውቅበት ነው። በዲላ ዩኒቨርሲቲ ውስጥ የሚንቀሳቀሰው የዜሮ ፕላኔት ሴቶች ስነጾታና ስነተዋልዶ ቡድን ለዩኒቨርሲቲው ሴት ተማሪዎች ከስነተዋልዶ ባለፈ የራስ መተማመን ስሜት እንዲያዳብሩ የህይወት ክህሎት ልምዳቸውን እንዲካፈሉ የሚያደርግበት መስመር ዘርግቷል። በዚህ ውስጥ ያለፈች ወጣትና ከዩኒቨርሲቲው በስነ ህንጻ የተመረቀችው የትምወርቅ አበበ ነበረች በዚህ ሳምንት እንግዳችን ነበር። ተረቹ የትምወርቅ ብቻዋን ሳይሆን ከዚህ ቀደም የቡድኑ አባል ከነበሩ ሌሎች ተጨማሪ ሴቶች ጋር በመሆን ወደ ዩኒቨርሲቲው በመመለስ ወጣቶችን ለማንቃትና የልምድ ልውውጥ ለማድረግ አስባለች። ከትምወርቅ ጋር ቆይታ አድርጌ ነበር። ቆይታችን የትምወርቅ በዩኒቨርሲቲው እንዴት ወደ ዜሮ ፕላን እንደገባች ከመታወሳበት ይጀምራል።
ያጠናው አርክቴክቸር ለዩኒቨርሲቲ 5 አመት ከግማሽ ያህል ጊዜ ቆይቻለሁ። በዛ ጊዜ ውስጥ አሁን የምመለስበትን ክለብ የተቀላቀልኩት ዩኒቨርሲቲ ከጨረስን በኋላ ነው። ከዛ በፊት ዜሮ ፕላን ከመግባት በፊት ያለው ጊዜ ይህን ያህል የሚባል አልነበረም። ማለት ትንሽ የሚከብድ ነበር። አየር ሁኔታ ይከብድ ነበር። ከሰዎች ጋር ከአዲስ ሰዎች ጋር መተዋወቅ መቀላቀል ይከብድ ነበር። ጊዜሽ የምታሳልፊበት ቦታ ምናምን አይኖርም ነበር። ከዛ በኋላ ግን ሁኔታዎች ተፈጥረው ዜሮ ፕላን ምናምን መሄድ ከጀመርኩኝ በኋላ በጣም የሚገርም ለውጥ ነበረ። ማለት ትርፍ ጊዜ ሲኖረኝ እዛ ሄዳለውኝ፣ የምፈልጋቸውን መጽሐፎች አክሰስ አድርጌ ማንበብ እችላለሁ። ግቢ ውስጥ ዋይፋይ እንደልብ አልነበረም፣ እዛ ሄጄ መጠቀም እችል ነበር። ከዛ በላይ ደግሞ እዛ ሄጄ የማገኛቸው ሰዎች በጣም የሚገርሙ ሰዎች ነበሩ። ማለት ማይሆን ርዕስ እንኳን ተነስቶ ማለት በጣም ሊያከራክር አይችልም ምናምን ተብሎ የሚታሰቡ ርዕሶች እንኳን ተነስተው ስታወሪባቸው በጣም ብዙ እውቀት የምታገኝባቸው አይነት የሚገርም አስተሳሰብ ያላቸው ልጆች ያሉበት ነበር። ብዙ ሰው አንኮንዲሽናል ይወድሻል፣ ያቀርብሻል፣ አዲስ ነች፣ የድሮ ሰው ነች ምናምን ብሎ እንትን የሚልበት አይነት ሲትዌሽን የለም። እና እዛ ዲላ ያለውን ቆይታዬን በቃ በጣም አሳማሪ አድርጎታል። ከሞላ ጉዳይ ዲላ ቆይታ ቆንጆ ነበር። ማለት
የዜሮ ፕላን ክለብ የተቋቋመው ለምን አላማ ነበር እና አንቺስ እንዴት ልትገቢ ቻልሽ?
ዜሮ ፕላን ማለት የሴቶችን ችግር ዜሮ ማድረግ አስቦ የተነሳ ክለብ ነው። ከዛ በኋላ ደግሞ አሁን ክለቡ የሚሰራው መሬት ላይ ወረዱ ነገሮች ደግሞ ያሉት ነገሮች ዶርም አካባቢ ላይ ሴቶች የትም ሳይሄዱች የፈለጉትን አይነት መጽሐፍ ማግኘት ይችላል። በጣም ብዙ መጽሐፎች አሉ። ከዛ ማንበብ እንኳን ባትፈልግ ቤቱ በጣም ለምር ስለሆነ በጣም ሊስብ ስለሆነ ሄደሽ ጊዜሽን ማሳረፍ ትችያለሽ እዛ ማለት ነው። ሌላኛው አገልግሎት ቅድም እንዳልኩሽ ዋይፋይ አለ፣ ፕሮግራሞች አሉ በየጊዜው የሚካሄዱ ማለት ነው። ቅዳሜ አሁን በጣም ብዙ ተማሪ ከግቢ ይወጣል። ከግቢ መውጣቱ ችግር ባይኖረውም ከግቢ ከወጣሽ በኋላ ግን ይዘሻቸው የምትመጫቸው ችግሮች አሉና ተማሪውን ከግቢ እንዳይወጣ ሌላ ኦፕሽናል መያዣ ነገር ማዘጋጀት በሚል ሀሳብ ቅዳሜ ሁሌ ፕሮግራሞች አሉ። ግጥም አለ፣ ወግ አለ፣ ቶክሾች አሉ፣ ተፋሳት አለ። የፈለግሽ ሙዚቃዎች ተከስተው መደነት እንችላለን ምና የሚሉ ሰዎች ተነስተው የሚወዳደሩበት ሽልማቶች ያሉበት ፕሮግራሞች አሉ። ከዛ ደግሞ እዛ ፕሮግራም ላይ ስነ ተዋልዶ ነክ ነገሮችን የተያዘ ስልጠናዎች ወይም ትምህርቶች ይሰጣሉ። ስልጠና ያስተላልፋሉ ማለት ነው። ከዛ በተለየ ደግሞ የሪሃብ አገልግሎት ይሰጣል። ሪሃብ ላይ አንድ ሰው በየትኛውም ሁኔታ ተጎድቻለሁ ብሎ ካሰበ፣ ከራሴ ጋር ጊዜ ያስፈልገኛል ብሎ ካሰበ ትንሽ የሩነት ፋይር እንዲያደርግ ተደርጎ አንድ ሰው ኢንስፓየርድ እንዲሆን ተደርጎ ነው ቀለም የተቀባው። የማረፍ አይነት ስሜት አለው። ከራስሽ ጋር ተነጋግረሽ ሀሳቦችን ጽፈሽ ማንም ሳይረብሽሽ የምትወጪበት አይነት ሩም አለ ማለት ነው። ካውንስሊንግ አገልግሎት ይሰጣል። ካውንስሊንግ ሩም ላይ ያቻላቻ ምክክር ነው የሚሰጥበት። እዛ ቦታ ላይ ፍራንክ ስለሚሆኑ ችግሮቿን በቀላሉ መናገር ስለምትችል ችግሮቹን በቀላሉ ተነጋግረው እዛው መስጠት ይችላሉ ማለት ነው። ብዙዎቹ ሁሉንም ያማከሉ ሩሞች ናቸው ያሉት። ሩሞች ማለት 24 ሰዓት መጠቀም ይችላሉ።
በዚህ ቡድን ውስጥ አብረሽ በመሳተፍሽ በዚህ ሂደት ውስጥ በማለፍሽ በህይወትሽ ላይ ያሳደረው ጫና ወይም ደግሞ ይህንን አግኝቻለሁ የምትይው ነገር ምንድን ነው? እሱ
አንድ ነገር መግለጽ ይከብደኛል፣ ምክንያቱም በጣም ብዙ ነገር ነው ያተረፍኩት። ግን በጣም በዋነኝነት ራስሽን ብትሆኚ እና ኮንፊደንስ እንዲኖርሽ ይነገርሻል አይደለም፣ በተግባር ስለማመጫለሽ ሁሌም እንትናለ ልምምዶች አሉ። በተግባር ኮንፊደንስ እንድትሆኚ ራስሽን እንድትሆኚ ማንም ሰው ጋር ቢሆን ራስሽን መግለጽ እንድትች የትኛውም አይነት ሲትዌሽን ላይ ብትሆኚ ራስሽን ፊት ለፊት ተናግረሽ እንደዚህ ነው ነገር ችግሮች ሲገጥሙ እኔ ማድረግ እችላለሁ፣ እኔ መለወጥ እችላለሁ፣ እኔ አያቅተኝም፣ እኔ ብርቱ ነኝ የሚለውን ሀሳብ እንዲኖርሽ ይነገርሻል ሳይሆን በተግባር ስለማመጃለሽ ነው። እኔ ጋር ያለው ጉልበት አቅም በቂ እንደሆነ እንድረዳ አድርገኛል።
ከዩኒቨርሲቲ ከወጣችሁ በኋላ ተመልሳችሁ ይሄንን ክለብ ለማደራጀት እየሄዳችሁ ነው እና አንቺ ከስንት ጊዜ በኋላ ነው እየተመለሽ ያለሽው? ምንድን ነው እሱ አላማችሁስ? እስቲ አያይዘሽ ንገሪኝ።
ከ4 አመት በኋላ የሚመለስ ልጆች አሉ። እኔ ከ5 በኋላ ነው የሚመለሰው። የምንመለስበት አላማ ደግሞ ኤሮፕላን ቤታችን ስለሆነ ቤታችንን አስቆ ነው የምንመለሰው። እኛ እዛ እያለን እንደኛ ወጥተው ስራ ይዘው ህይወታቸውን እየመሩ የነበሩ ሰዎች መጥተው እኛን ሲያበረቱን ነበር፣ ኢንስፓየር ሲያደርጉን ነበር እና እኛም ሄደን ያለፍንበትን መንገድ ተሞክሯችንን ለማስተላለፍ ግቢ ላይ የነበረውን የህይወት ልምዳችን ለማካፈል ከግቢ ውጪ ከወጣን በኋላ ደግሞ ያለውን ቻሌንጆቹን እንዴት እንዳለፍናቸው የህይወት ልምዳችን ልናካፍልላቸው ከዛ በላይ ደግሞ እዛ ስትሄጂ ማንም ከማንም በላይ የተሻለ የሚባል ነገር ስለሌለ ሁሉም ሼክ ስለሚደረግ እኛም እዛ ሄደን እዛ ባሉ የክለብ አባሎች ኢንስፓየር ለመሆን አሀ እንደዚህ ያለ ለካ ብለንም ለመመለስ እነሱንም ደግሞ እኛ እንደዚህ አልፈናል፣ እንደዚህ አድርገናል፣ ከእኛ እንደዚህ አይነት ነገሮች ተማሩ ብለን ልንነግራቸው ብቻ ስበርስ ኢንስፓየር ለመደራረግ ነው የሚሄዱ።
ይህን ማድረጉ በህይወት ላይ የሚያሳድረውና የሚያመጣው ነገር ምንድን ነው ትያለሽ?
አሁን ግቢ ላይ ስትሆኚ ብዙ ጊዜ የሚያልቅ አይመስልም የግቢ ህይወት። ግቢ ላይ የምታሳልፊያቸው ነገሮች እንትን አለ፣ አካዳሚካሊ የሚደርስብሽ ችግር አለ፣ ከዛ ኖርማሊ ሶሻል ላይፍ ላይ የሚመጣብሽ ነገር አለ። እኔ እዛ እያለሁ ተመርቀው የወጡ ሰዎች መጥተው ልምዳቸውን ሲያካፍሉ እንዲህ ለካ ያልፋል ይሄ ነገርም ይህን ነገር እኔ ማሸነፌ መውጣት እችላለሁ ለካ የሚል ሀሳብ እኔ ውስጥ መፍጠር ችሎ ነበር። የሌሎች ተመርቀው የወጡ ተማሪዎች ወደ ግቢ ተመልሰው ልምዳቸውን ሲያካፍሉ ከወጣ ሰው የሆነ ልምድ ማግኘት በሚገርም ደረጃ የተማሪውን አስተሳሰብ የተማሪውን ኢንስፓይሬሽን መለወጥ ይችላል።
ሌሎች ግቢዎችና ዩኒቨርሲቲዎች ውስጥ እንዴት ይህንን ልምድ ሊያዳብሩ ይችላሉ ትያለሽ? የምትይው ነገር ካለ ማጠቃለያ?
አሁን እንትን ዜሮ ፕላን ሲጀመር እኔ አልነበርኩኝም፣ ግን ያኔ በነበረ ሰዓት በጣም ማለት ብዙ ነገሮች ባልተማሉበት ሁኔታ መሬት ላይ ቁጭ ብለው ምናምን ፎቶአቸውን አይፈናልና ሌሎች ግዴሽ ላይ እንደዚህ አይነት ነገሮችን መጀመር ከፈለጉ ባላቸው እጃቸው ላይ ባለው ጥቂት ነገር ፍላጎታቸውን ይዘው ቢነሱ እንደዚህ አይነት ነገሮች ማድረግ ይችላሉ። ምናልባት የግቢው አስተዳደሮች ምናምን መተባበር እንዲችላቸው ማድረግ ከቻሉ እነዚህ ነገሮች በደንብ ግቢ ውስጥ ማስፋፋት ይችላሉ። ምክንያቱም እዛ ግቢ ውስጥ ግዴታ ሌላ የሚረዳ ሰው መምጣት የለበትም። እዛው ተማሪው ዶርም አካባቢ ላይ ያለውን አንድ ሩም አጥርቶ ከዛ በኋላ እዛው እርሳ እርሳቸው ቁጭ ብለው እያወሩ በዚህ ብናረግ እኔ እንደዚህ አይነት ችግር ገጥሞኛል መፍትሄው ምን ሊሆን ይችላል የሚለው አንድኛው ለሌላኛው እየተነጋገረ እርስ በርስ እያወሩ ከዛ በኋላ በትንሹ ከተጀመረ በኋላ እንደዚህ በጣም ትልቅ መሆን የሚችልበት ደረጃ ላይ ማድረስ ይችላል። እዚህ ያስፈል
በጣም ነው የማመሰግነው የትምወርቅ ከአሜሪካ ድምጽ ጋር ለነበረሽ ቆይታ።
እሺ አመሰግናለሁ።
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። በዚህ ሳምንት ሌላው ያነሳነው ነገር ሳምንቱ በማህበራዊ ሚዲያ ድረገጾች ላይ ምን አይነት ቁም ነገሮችን ይዟል የሚለውን የቃኘንበት አጭር ዳሰሳ ነው ቀጥሎ ይቀርባል። የጀርመን የባህል ማዕከል በአዲስ አበባ ባለፉት 2 አመታት ተቋርጦ የነበረው የአውሮፓውያን ፊልም ፌስቲቫል በድጋሚ አስጀምሯል። የፌስቲቫል ለ20ኛ ጊዜ የሚካሄድ ሲሆን ከሚያዝያ ማብቂያ አንስቶም በግንቦት የመጀመሪያዎቹ 2 ተከታታይ ቅዳሜና እሁዶች ይካሄዳል። የዘንድሮ ፌስቲቫል ጠንካራ ሴቶችና ድንበር ተሻጋሪ በተሰኙ 2 ዋና ዋና ሐሳቦች ላይ ያጠነጥናል። በፊልም ፌስቲቫሉ ላይ ከአውስትሪያ፣ ቤልጅየም፣ ቼክ ሪፐብሊክ፣ ደንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ አየርላንድ፣ ጣሊያንና ከሌሎች 6 የአውሮፓ ሀገራት የተውጣጡና በአውሮፓና በአፍሪካ ህብረት ተወካዮች የተመረጡ 18 ፊልሞች ለእይታ ይቀርባሉ። እነዚህ ፊልሞችም የአውሮፓን ስነ ጥበብ፣ ባህልና ታሪክ ያሳያሉ በሚሉ መስፈርቶች የተመረጡ ናቸው። ፌስቲቫሉ ከዚህ በተጨማሪም ሰላም፣ ትዕግስት፣ ውይይትና አንተ ትብስባይነትን የሚያበረታቱ በመሆናቸው የተመረጡ ናቸው ሲል የጀርመን ባህል ማዕከል አስታውቋል። ይህ የፊልም ፌስቲቫል በአዲስ አበባ ባምዳምስ የፊልምና ቲያትር አዳራሽ የሚታይ ሲሆን መግቢያው በነጻ ነው። በሌላ በኩል የጀርመን ባህል ማዕከል ወጣት ደራሲዎችን ለማበረታታት እድሜያቸው ከ18 እስከ 35 ለሆኑ ብቻ በአማርኛ የተጻፉ የአጫጭር ልብ ወለዶች ውድድር አዘጋጅቷል። የውድድሩን ዝርዝር በተቋሙ ፌስቡክ ገጽ ላይ ይገኛል። ደግሞ ሴንተር ፎር አፍሪካን ሊደርሺፕ ስተዲስ ኤክሳብ ካልስ ከእንግሊዝ ኤምባሲ ጋር በመተባበር ዋርካቴክ የተሰኘ በአየር ንብረት ለውጥ ላይ ችግር ፈቺና በቴክኖሎጂ የታገዘ የፈጠራ ሐሳብ ያላቸውን ወጣቶች ለማሰልጠን ምዝገባ መጀመሩን አስታውቋል። ይህ የስልጠና ዕድልም በውድድር አሸናፊ ለሆኑ ወጣቶች የሚሰጥ ሲሆን እስከ ግንቦት 28 ድረስ ምዝገባው የሚጠናቀቅ ይሆናል። መረጃውን ያገኘነው ከኤክሳብ የፌስቡክ ገጽ ነው። ታዋቂዋ የዩሲ በርክሌ የኮምፒውተር ሳይንስ እና ሰው ሰራሽ ልቀት ስሌት ተመራማሪና ረዳት ፕሮፌሰር ረዴት አበበ የ2022 ዓ.ም የአንድሩ ካርኒጊ ፌሎሺፕን አሸነፈች። ረዴት ከዚህ ውድድር የ200,000 ዶላር አሸናፊ መሆን ችላለች። በዚህ ፌሎሺፕም አሸናፊ ልትሆን የቻለችው ማህበረሰቡ ላይ ተጽዕኖ በሚያመጡ ጉዳዮች ላይ ለውጥ ለማምጣት እያደረገችው ስላለው ተሳትፎና ጽሑፎች ነው። መረጃውን ከአሉር ኢትዮጵያ ገጽ ነው ያገኘነው። በመጨረሻም ባለፈው እሁድ ታስበው በኋላው ባለም አቀፉ የእናቶች ቀን ሙዚቀኛ ዘሩባቤል ሞላ ሁሌም አስብሻለሁ የሚል ሙዚቃ ለቋል። ዘሩባቤል በተያያዘ በፌስቡክ ገጹ ላይ በግል ምክንያት በለዛ የሙዚቃ አዋርድ ሾው ላይ ከመወዳደር ራሱን ማግለሉንም አስታውቋል። ከአሜሪካ ድምጽ ኤደን ገረመው። አድማጮቻችን ከጋቢና ቬጋስ ለነበራችሁ ቆይታ እያመሰገንን የዕለቱን መሰናዶ እዚህ ላይ ጨርሰናል። ኤደን ገረመው መርሃ ግብሩን እየመራው ከኤልያስ አስማረ ጋር አብረን ቆይቻለሁ። ሰላም ጤና ይስጥልኝ። ሰናዳሩ